ይህ የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ ነሐሴ 10 2014 ዓ.ም ምሽት ዝግጅታችን ጀመረ። በአዲስ አበባ ከተማና በፊንፊኔ ዙሪያ የኦሮሚያ ልዩ ዞን መካከለ ያለው የአስተዳደር ወሰን ጉዳይ እልባት ማግኘቱ ተገለጸ።
ከአደረ ጉዳዮች ለውይይት ሲቀርቡ አብሮ ጠረጴዛ ላይ ለውይይት መቅረብ የነበረበትን አጀንዳ እየበጣጠሱ ማንሳት የአደረ ምክክሩን የሚመራው ኮሚሽኑን ስራ መቀማት አድርጌ ነው የምንወስደው። ሁለተኛው ደግሞ የተወሰነበት ሂደት ማህበረሰቡ ያልተሳተፈበት የኮሚቴ ውሳኔ ሆኖ ነው ያየነው። ያን ወገን ፍላጎት ነው።
ውሳኔውን ተቃውመው ለአሜሪካ ድምጽ አስተያየታቸውን የሰጡትን የኢትዮጵያ ዜጎች ለማህበራዊ ፍትህ ወይም ኢዜማ ፓርቲ ምክትል መሪ አርክቴክት ዮሐንስ መኮንንን የሰማችሁት። የዚህ ዜና ዝርዝር በአብይ ርዕሳችን ይቀርባል። በማይካድሪያ በመሬት ዙሪያ የተነሳ ውዝግብንና የኬንያ ምርጫን የሚመለከቱ ዘገባዎችም ይኖሩናል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብራያችሁ የማመሸው ስመኝሽ የቆየነኝ። ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። በምስልና ድምጽ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድረ ገጽ ፕሮዲውሰራችን አበባየው ገበያውም አብረውን ያመሻሉ። የምሽቱ አናዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ላይ በቀጥታ መከታተል ትችላላችሁ። እኛም እስከ ምሽቱ 4 ሰዓት ድረስ አብረናችሁ እናመሻለን። አሁን በቅድሚያ የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። የምሽቱን የዓለም ዜና የማሰማችሁ ቆንጂት ታዬ ነኝ። የኢትዮጵያ ፌዴራል ፖሊስ የትግራዩ ተቃዋሚ የባይቶና ፓርቲ የውጭ ግንኙነት ኃላፊ አቶ ክብሮም በርሄና ሌሎች ከርሳቸው ጋር የታሰሩ 20 አስረኞችን ከአዲስ አበባ ፖሊስ እንዳልተረከበ ዛሬ ለፍርድ ቤት ገለጸ። የአዲስ አበባ ፖሊስ አቶ ክብሮምን ለፌዴራል ፖሊስ ያስረከበበትን ማስረጃ ለፍርድ ቤቱ እንዲያሳይም ፌዴራል ፖሊስ ፍርድ ቤቱን ጠይቋል። የተጠርጣሪ ቤተሰቦች በበኩላቸው እስረኞቹ ያሉበት አለመታወቁ እንዳሳሰባቸው ለአሜሪካ ድምጽ ገልጸዋል። ገብረ ሚካኤል ገብረ መድህን ዝርዝሩን ይዟል።
ባለፈው ሳምንት የፌዴራል መጀመሪያ ደረጃ ፍርድ ቤት አራዳ ምድብ ሁለተኛ ልዩ ልዩ ፍትሐብሔር ችሎት በሰጠው ትዕዛዝ መሰረት እስረኞቹ በማን እጅ እንደሚገኙ እንዲያስረዱ ተቀጥረው የነበሩት የአዲስ አበባ ፖሊስ ኃላፊዎች በዛሬው ችሎት አልቀረቡም። የአቶ ክብሮም ጠበቃ አቶ ወንደሰን በፍቃዱ
ዛሬ እንደተከታተላችሁትም የፌዴራል ፖሊስ ክፍል ምርመራ ክፍል ኃላፊ የቀረቡ ሲሆን በአዲስ አበባ ፖሊስ ኮሚሽን በኩል ግን አልቀረቡም። በወቅታዊ ጉዳይ የሉም ተብሏል። ተወካያቸው ወይም ምክትላቸው መቅረብ ነበረባቸው። የለ ፍርድ ቤት አስረድተናል።
ሐምሌ 3 ቀን 2014 ዓ.ም የተያዙት አቶ ክብሮም በርሀና ሌሎቹ 20 ተጠርጣሪዎች በዋስ እንዲለቀቁ የአዲስ አበባ የመጀመሪያ ደረጃ ፍርድ ቤት አቃቂ ቃሊቲ ምድብ ችሎት ሐምሌ 5 ቀን 2014 ዓ.ም ወስኖ የነበረ ቢሆንም እስረኞቹ ከእስር ከመለቀቅ ይልቅ ወዳልታወቀ ቦታ መወሰዳቸውን ጠበቃቸው ገልጿል። እስረኞቹ የሚገኙበትን ፖሊስ እንዲያሳውቅ ጠበቆቻቸው ለአዲስ አበባ የመጀመሪያ ደረጃ ፍርድ ቤት በማመልከታቸው የክፍለ ከተማው ፖሊስ ታሳሪዎቹን ለአዲስ አበባ ፖሊስ እንዳስረከበ ገልጾ ነበር። ሆኖም እስረኞቹ የት እንዳሉ ባለመታወቁ የአዲስ አበባ ፖሊስ ታሳሪዎቹ የት እንዳሉ እንዲያሳውቅ ክስ መመስረታቸውን አቶ ወንደሰን ተናግረዋል።
የአካል ነጻ ማውጣት ወይ ደግሞ አካል እንዳይጎዳ ለመከልከል የሚቀርብ የፍትሐብሔር ክስ ነው ያቀረብነው። ክሱም በ11 ነው ያቀረብነው፣ ሐምሌ 11 እስካሁን ድረስ ይኸው እየተመላለስን ነው። አንዴ አዲስ አበባ ፖሊስ ኮሚሽን ኔጋ የሉ የሚልና መልሶ ደግሞ ተረክቤ ያለው ለፌዴራል ፖሊስ ሰጥቻለሁ ይላል። ፌዴራል ፖሊስ ደግሞ አልተረከብኩም ይላል። በዚህ መሀል በጣም የተንዛዛና ተስፋ አስቆራጭ ፍርድ ሂደት ስለነበረ ባለፈው ቀጠሮ ላይ ፍርድ ቤቱን የሁለቱም ክፍል ኃላፊዎች ቀርበው እውነታው እንዲወጣልን ነበር የጠየቅነው።
በሌላ በኩል የእስረኞቹ ያሉበት አለመታወቅ ቤተሰቦቻቸውን በእጅጉ እንዳሳሰባቸው ለአሜሪካ ድምጽ ገልጿል። መንግስት ያሉበትን ቦታ እንዲገ እንዲገልጽላቸውና መብታቸውንም እንዲያከብርላቸው ጠይቋል። ያቶ ክብሮም ባለቤት ወይዘሮ ትዝታ
ሰዎች ሊጠየቁ በህግ ሊጠየቁ ይችላሉ፣ ነገር ግን በፍርድ ቤት አግባብ መሰረት ቤተሰቦቻቸው እንዲጎበኙ ቢደረግ የተሻለ ነው ብዬ አምናለሁ።
የአዲስ አበባ ፖሊስ ኃላፊዎች ታሳሪዎቹን ለፌዴራል ፖሊስ አስረክበናል ያሉበትን የሰነድ ማስረጃ ይዘው ለነሐሴ 18 ቀን 2014 ዓ.ም እንዲቀርቡ ፍርድ ቤቱ ትዕዛዝ ሰጥቷል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
ትናንት ውጤቱ በተነገረበት የኬንያ ፕሬዝዳንታዊ ምርጫ መሸነፋቸው የተገለጸው ራይላ ኦዲንጋ የምርጫውን ውጤት ባለመቀበል ለዳኛ አቤት እንደሚሉ አስታወቁ። ኦዲንጋ ሁሉንም የህግ አማራጮች በመጠቀም የምርጫውን ውጤት በህግ እንደሚፈታተኑ አስታውቀዋል ሲል አሶሲየትድ ፕሬስ ዘግቧል። በመጽሔት ክፍለ ጊዜ ዝርዝሩን የያዘ ዘገባ ይቀርብበታል። ሱዳን ውስጥ እየጣለ ያለው ከባድ ዝናብ ባስከተለው ጎርፍ ክረምቱ ከገባ ወዲህ የሞቱት ሰዎች ቁጥር 66 መድረሱን አንድ የሀገሪቱ ባለስልጣን ገለጹ። ቢያንስ 28 ሌሎች ሰዎች በጎርፉ መጎዳታቸውን የሱዳን የዜጎች ደህንነት ጥበቃ ብሔራዊ ምክር ቤት ባለስልጣን አስታውቋል። 24,000 መኖሪያ ቤቶችና 2 የመንግስት መስሪያ ቤት ህንጻዎች ላይ ከባድ ጉዳት መድረሱን ወይም ደግሞ ሙሉ በሙሉ እንደወደሙ ባለስልጣኑ ጨምረው አመልክተዋል። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ቢሮ ኦቻ በበኩሉ 238 የጤና ተቋማት በጎርፉ እንደተጥለቀለቁ አስታውቋል። ደቡብ ሱዳን ውስጥ ከፍተኛ የምግብ ዋጋ ጭማሪውን በመቃወም ነሐሴ 10 ቀን በዋና ከተማዋ ጁባ የተካሄደውን ሰልፍ በመዘገብ ላይ እንዳለች በቁጥጥር ስር የዋለችው ጋዜጠኛ ከ8 ቀናት በኋላ ከእስር ተለቃለች። ሺላ ፓኒ ያጠናቀረችውን ዘገባ ስመኝሽ ቆየ ታቀርባለች።
የአሜሪካ ድምጽ ራዲዮ የደቡብ ሱዳን ዘጋቢ ሆነችው ዲንግ ማጎት የታሰረችው ኮኞ ኮኞ በተሰኘው የገበያ ስፍራ ከሌሎች 6 የተቃውሞ ሰልፈኞች ጋር ሲሆን በወቅቱ የሥራ መታወቂያ ሳትይዝ በመስራት ተከሳለች። ዱባይ የሚገኘው የዩናይትድ ስቴትስ ኤምባሲ ባለፈው ሳምንት አውጥቶት በነበረው መግለጫ ማጎት ባስቸኳይ እንድትለቀቅ ጠይቆ ጋዜጠኞች ያለምንም ጣልቃ ገብነትና አደጋ ስራቸውን የመስራት መብት እንዳላቸው አስታውቆ ነበር። ማጎት ሰኞ ዕለት በዋስትና ከእስር መለቀቋን ያስታወቁት የማጎት ጠበቃ ሴቨን ዋኒ በእሷ ላይ የሚደረገው ምርመራ ግን ሊቀጥል እንደሚችል ለአሜሪካ ድምጽ ተናግረዋል።
ዋስትና አገኘች ማለት ጉዳዩ ውድቅ ነው ማለት አይደለም። ምርመራው ሲጠናቀቅ ወደ ፍርድ ቤት ይሄዳል። ይሄ ማለት ጉዳዩ አሁንም ይቀጥልና ወደ ፍርድ ቤት ከተላለፈ ዲንግን ጀምሮ ሁሉም ተከሳሾች በዛ የሚቀርቡ ይሆናል።
በማጎት መፈታት ቤተሰቦቿ መደሰታቸውን የገለጸችው የማጎት እህት አያን ማጎት በበኩሏ እሷን ለማስፈታት የተደረገውን ጥረት እንዲህ ትገልጻለች።
Ever since her arrest, as a family, we've been trying to knock on doors.
ከታሰረችበት ጊዜ ጀምሮ እንደ ቤተሰብ ለጉዳዩ ጆሮ እንዲሰጡና በአስቸኳይ ከእስር እንድትወጣ የመንግስት ባለስልጣናትን በር ሳይቀር ሁሉንም በር ስናንኳኳ ነበር።
በዓለም የፕሬስ ነጻነት ተቋም መረጃ መሰረት ደቡብ ሱዳን ከ180 ሀገራት በ139ኛ ደረጃ ላይ የምትገኝ ሲሆን መረጃው ጨምሮ በስራቸው ላይ ሳንሱር የማያደርጉ የደቡብ ሱዳን ጋዜጠኞች ለተደጋጋሚ ውክቢያ፣ ድንገተኛ እስር፣ ስቃይና አንዳንዴም ለሞት እንደሚዳረጉ ያሳያል። ማጎት ከእስር መፈታቷን ያረጋገጡት የደቡብ ሱዳን ጋዜጠኞች ማህበር ፕሬዝዳንት አይት ፓትሪክ ቻርልስ በበኩላቸው አቃቤ ሕጉ ጉዳዩን ለመመርመር ተጨማሪ ጊዜ ጠይቋል በሚል ማጎት ሕገ መንግስቱ ከሚፈቅደው ጊዜ በላይ በእስር መቆየቷን አስመረውበታል።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ዩናይትድ ስቴትስ በሙሰኝነት በተወነጀሉ 3 የላይቤሪያ መንግስት ባለስልጣናት ላይ ማዕቀብ ደንግጋለች። ማዕቀቡ ከተደነገገባቸው መካከል አንዱ የላይቤሪያ ፕሬዝዳንት ጆርጅ ዊያ ጽህፈት ቤት ሹም ናታኒኤል መጊል ሲሆኑ ትናንት ሰኞ የዩናይትድ ስቴትስ የገንዘብ ሚኒስቴር ባወጣው መግለጫ ማዕቀቡ የተጣለባቸው በሙስና ተግባር እየተሳተፉ በመሆናቸው ነው ብሏል። ሌሎቹ 2 ባለስልጣናት ጠቅላይ አቃቤ ሕግ ሳይሬኒየስ ሴፌስና የብሔራዊ ወደቦች አገልግሎት ዳይሬክተሩ ቤል ቴዌዌ መሆናቸው ተመልክቷል። የአውሮፓ ህብረት ሞዛምቢክ ውስጥ ለተሰማራው የደቡባዊ አፍሪካ ሀገሮች ወታደራዊ ተልእኮ የሚሰጠውን የገንዘብ ድጋፍ በ5 እጥፍ ሊያሳድግ ማቀዱን አንድ የህብረቱ የውስጥ ሰነድ አመለከተ። አጉራዊው ህብረት ለአፍሪካዊ ወታደራዊ ተልእኮ ድጋፉን ከፍ ለማድረግ ያቀደው አባል ሀገሮቹ በሩሲያ የነዳጅና ጋዝ አቅርቦት ላይ መተማመናቸውን ለመቀነስ ያስችላሉ ተብለው በታሰቡት የነዳጅ ፕሮጀክቶች ላይ እስላማዊ ታጣቂዎች የሚያደርሱት ጥቃት ስጋት በደቀነበት በአሁኑ ወቅት መሆኑን ሮይተርስ ዘግቧል። ማሊ ውስጥ በቅጥር ተዋጊነት ተወንጅለው የታሰሩ 49 የአይቮሪ ኮስት ወታደሮች የአገር ጸጥታ በማደፍረስ ወንጀል ክስ እንደተመሰረተባቸው ተመለከተ። ይህንኑ ከትናንትና በስቲያ እሁድ ያስታወቁት የማሊ ጸረ ሽብር ልዩ ግብረ ኃይል አቃቢ ህግ ናቸው። በሌላ ዜና ዋግነር ግሩፕ የሚባለው የሩሲያ የግል ወታደራዊ ኩባንያ ያሰማራቸው 4 ቅጥር ተዋጊዎችን ማዕከላዊ ማሊ ውስጥ ገድለናል ሲል በማሊ የሚንቀሳቀሰው የአልቃይዳ ቅርንጫፍ ተናገረ። ጃማአት ኑስራት አልኢስላም ወል ሙስሊሚን የሚባለው ማሊ የሚንቀሳቀስ ቡድን ትናንት ሰኞ ባወጣው መግለጫ ተዋጊዎቹ ቅዳሜ ዕለት ባንዲያ ጋራ በሚባለው አካባቢ ከዋግነር ቅጥር ተዋጊዎች ጋር እንደተታኮሱ አስታውቋል። ዋግነር በይፋ የሚታወቅ ተጠሪ ስለሌለው በጉዳዩ ላይ አስተያየቱን ለማግኘት አለመቻሉን ነው ሮይተርስ የዘገበው። ሩሲያ በወረራ በያዘቻት የዩክሬን ክራይሚያ ግዛት በሚገኝ የሩሲያ ወታደራዊ መሳሪያ ማከማቻ ዛሬ ከባድ ፍንዳታዎች መድረሳቸው ተዘገበ። ፍንዳታው ባስከተለው ቃጠሎ ምክንያት ከ3000 በላይ ሰዎች እንዲወጡ መደረጉ ነው የተገለጸው። ቻይና በታይዋን የፖለቲካ ሰዎች ላይ የቪዛ ክልከላና ሌሎችም ማዕቀቦችን መደንገጓ ተገለጸ። የዩናይትድ ስቴትስ ምክር ቤት አባላት ታይዋንን በተከታታይ መጎብኘታቸውን ተከትሎ በዩናይትድ ስቴትስና በራስ ገዟ ደሴት ላይ ጠንካራ አጸፋ ለመመለስ እየተንቀሳቀሰች ያለችው ቻይና ትናንትም በታይዋን አካባቢ የባህርና የአየር ኃይል ልምምድ ማካሄዷ ይታወቃል። በመጨረሻም የዩናይትድ ስቴትስ ቀዳሚት እመቤት ጂል ባይደን ለኮሮና ቫይረስ መጋለጣቸውንና ከትናንት ምሽት ጀምሮ ጉንፋን መሰል ስሜት እየተሰማቸው መሆኑን ዋይት ሃውስ ቤተ መንግስት አስታወቀ። ጂል ባይደን ቀላል የኮቪድ-19 ስለሚስተዋልባቸው ፓክሲሎቪድ የሚባለው መድኃኒት እንደታዘዘላቸው የቤተ መንግስቱ ቃል አቀባይ ካሪን ጆን ፒየር ገልጸዋል። ቀዳማዊት እመቤቲቱ ትናንት ሰኞ በቤት ውስጥ የሚደረገውን 2 ጊዜ ምርመራ አድርገው ከቫይረሱ ነጻ መሆናቸውን ቢያሳይም በኋላ ግን በተካሄደላቸው ጠለቅ ያለ የላቦራቶሪ ምርመራ ለኮቪድ-19 መጋለጣቸው ተረጋግጧል። የ71 ዓመቷ ጂል ባይደን 2 የኮቪድ-19 መከላከያ ክትባትና 2 ማጠናከሪያዎችን መውሰዳቸው ታውቋል። ባለቤታቸው ፕሬዚደንት ጆ ባይደንም ከ10 ቀናት በፊት ለኮቪድ-19 ተጋልጠው ሕክምና ላይ ከቆዩ በኋላ አሁን ከቫይረሱ ነጻ ሆነው ወደ ስራቸው መመለሳቸው ይታወቃል። አድማጮች፣ ለዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን አምሹ።
ቆንጅታየን ለዜናዎቹ እናመሰግናለን። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ማክሰኞ ነሐሴ 10 2014 ዓመተ ምህረት ምሽት ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅቶቻችን በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ላይ በቀጥታ እየተላለፈ ይገኛል። እንድትከታተሉ በድጋሚ እንጋብዛለን። አሁን ወደ ቀዳሚው የአብይ ርዕስ ዘገባችን እንለፍ። የአዲስ አበባ ከተማ አስተዳደር በአዲስ አበባ ከተማና በፊንፊኔ ዙሪያ የኦሮሚያ ልዩ ዞን መካከል ባለው የአስተዳደር ወሰን ጉዳይ እልባት ሰጥቻለሁ አለ። የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አበበ ጉዳዩን በማስመልከት በፌስቡክ ገጻቸው ላይ ዛሬ ባሰፈሩት ጽሑፍ በአዲስ አበባ አስተዳደር የተገነቡ የጋራ መኖሪያ ቤቶች በሚገኙባቸው ኮዬ ፈጬ ቱሊ ዱምቱ በከፊልና ጀሞ ቁጥር 2 ወደ ኦሮሚያ ልዩ ዞን መካለላቸውን ገልጸዋል። በኦሮሚያ ክልል የተገነቡት የቆጣሪ ኮንዶሚኒየም ወይም ለቦ አካባቢ ፉሪ ሃናና የኦሮሚያ ኮንዶሚኒየሞችን ጨምሮ እስከ ቀርሳ ወንዝ አካባቢ ያለው ወደ አዲስ አበባ ከተማ አስተዳደር እንዲካለል በማድረግ ስምምነት ላይ ተደርሷል ብለዋል። የኢትዮጵያ ዜጎች ለማህበራዊ ፍትህ ወይም ኢዜማ ከቀናት በፊት ባወጣው መግለጫ ውሳኔውን ተቃውሟል። የፓርቲው ምክትል መሪ አርክቴክት ዮሐንስ መኮንን ለአሜሪካ ድምጽ በሰጡት ማብራሪያ ውሳኔው ወቅቱን ያልጠበቀና ህዝብም ያልተወያየበት ነው ብለዋል። ኬኔዲ አባተ ዝርዝር አለው።
በውሳኔው መሰረት በአዲስ አበባ አስተዳደር ወጪ የተገነቡ የጋራ መኖሪያ ቤቶች የሚገኙባቸው ቆየፈጬ፣ ቱሉ ዲምቱ በከፊልና ጀሞ ቁጥር 2 ወደ ኦሮሚያ ልዩ ዞን መካለላቸውን፣ በሌላ በኩል በኦሮሚያ ክልል የተገነቡት የቆጣሪ ኮንዶሚኒየም፣ ለባ አካባቢ ፉሪሃናና የኦሮሚያ ኮንዶሚኒየሞችን ጨምሮ እስከ ቀርሳ ወንዝ ያለው አካባቢ ወደ አዲስ አበባ ከተማ አስተዳደር መካለሉን የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ በፌስቡክ አድራሻቸው ባሰፈሩት ጽሑፍ ገልጸዋል። ለዘመናት ምላሽ ሳይሰጠውና ሲንከባለል የነበረ የህዝብ ጥያቄ ሆኖ ብዙዎች ዋጋ የከፈሉበት ሲሉ የገለጹት ይህ አስተዳደር ወሰን ጉዳይ ልባት እንዲያገኝ ከህዝብ ጋር ሲሰራበትና ምክክር ሲደረግበት ቆይቶ ዛሬ ታሪካዊ ያሉት ስምምነት ላይ መደረሱንም ነው ያብራሩት። በውሳኔው ዙሪያ የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤና የኦሮሚያ ክልል ፕሬዝዳንት አቶ ሽመልስ አብዲሳን ጨምሮ የፌደራልና የክልል ከፍተኛ የመንግስት የስራ ኃላፊዎች እንዲሁም ከአዲስ አበባ ከተማና የፊንፊኔ ዙሪያ የኦሮሚያ ልዩ ዞን የተውጣጡ የተለያዩ የህብረተሰብ ክፍሎች፣ አባገዳዎች፣ የሃይማኖት አባቶች፣ የአገር ሽማግሌዎችና የነዋሪዎች ተወካዮች የተሳተፉበት ውይይት ዛሬ መካሄዱም ተገልጿል። ከሰሞኑ በተለያየ መልኩ ሰፊ መነጋገሪያ አጀንዳ ሆኖ የሰነበተው ይህ የወሰን ማካለል ጉዳይ የተለያዩ ሐሳቦች ሲንጸባረቁበት የቆየ ነው። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ የወሰን ማካለሉ ውሳኔ ከመታወቁ በፊት ስለ ጉዳዩ ከቀናት በፊት ባወጣው መግለጫ ውሳኔውን ተቃውሟል። ኢዜማ ውሳኔውን የተቃወመበትን ምክንያት የፓርቲው ምክትል መሪ አርክቴክት ዮሐንስ መኮንን ያብራራሉ።
እንግዲህ ምን ተጠብቀው ነበር? ባለፈው ቀደም ብለን መግለጫ ይሄንን ያወጣንበትና ለውይይት ቀድሞ ሰው ኮንሺየስ እንዲሆን በጉዳዩ እንዲወያይ ማድረጋችን ይሄ መረጃ ነበር። አሁን እሱ ትክክለኛ ነበር አቋማችን ማለት ነው። ባለፈው መግለጫችን በመሰረው ሁለት ዋንኛ ጉድለቶች ይሄን ጉዳይ ይሄን አጀንዳ ተከትሎ የሚመጡት፣ አንደኛ የወቅታዊነትና የተገቢነት ነው። ምክንያቱም ትልቅ ሀገራዊ ጉዳዮች ለውይይት ሲቀርቡ አብሮ ጠረጴዛ ላይ ለውይይት መቅረብ የነበረበትን አጀንዳ እየበጣጠሱ ማንሳት የሀገራዊ ምክክሩ የሚመራው ኮሚሽንን ስራ መቀማት አድርጌ ነው የምንወስደው። ሁለተኛው ደግሞ የተወሰነበት ሂደት ማህበረሰቡ ያልተሳተፈበት ይሁንታው ፍላጎቶቹና ጥቅሞቹ እንደተከበሩለት ማረጋገጫ የማይሰጥ የኮሚቴ ውሳኔ ሆኖ ነው ያየ ነው። የአንድ ወገን ፍላጎት ነው። ሶስተኛ ዛሬ ይህንን ውሳኔ ከንቲባዋ በገጻቸው እንዳሳወቁት የተረዳ ነው። ሶስተኛው ጉድለት ከዚህ በፊት በአዲስ አበባ ህዝብ ተቆጥበው የተሰሩ የጋራ መኖሪያዎች ወደ ኦሮሚያ እንዲከለሉ ተወስኗል። እንደሚታወቀው እነኚህ ፖለቲካሊ ሴንሲቲቭ ወይንም ስሱ የሆኑ ጉዳዮች ከዚህም በፊትም የውዝግብ አጀንዳ ሆነው እጣ ወጥቶባቸው ለአዲስ አበባ ህዝብ ሊተላለፍ ተወስኖ ወደ ስራ ሲገባ ጉልበተኞች ሄደው እስቲ እኛ ሞተን ካልሆነ በስተቀር ማን ሲወስድ እናያለን፣ የአዲስ አበባ ህዝብ ቢሰራውን በጉልበት እንቀማለን ብለው ቦታው ድረስ ሄደው ሲፎክሩ እናስታውሳለን። እሱኑ ነው ወደ መሬት ያወረዱት። በጉልበት እንደቀሙ ተደርጎ ነው የሚወሰደው።
ምንም እንኳን የወሰን ማካለሉን ጉዳይ በተመለከተ ከህዝብ ጋር ምክክር ሲደረግ መቆየቱን ከንቲባ አዳነች አቤቤ በጽሑፋቸው ቢያመለክቱም የኢዜማ ምክትል መሪ አርክቴክት ዮሐንስ ግን ከህዝብ ጋር የተደረገ ውይይት እንደሌለ ነው የሚገልጹት።
ከዚህ በፊት ይህን የመሰለ ስራ ይሰሩ የነበሩ በሀገራችን ኮሚሽኖች ነበሩ። ለምሳሌ የድንበርና የማንነት ኮሚሽን፣ የእርቀ ሰላም ኮሚሽን የመሳሰሉ ኮሚሽኖች ተቋቁሞ እናውቅ ነበር። በአደባባይ አጀንዳቸው ለህዝብ ተናግረው ህዝቡም በቀጥታ ምን እየሰሩ እንደሆነ መረጃ ኖሮት ሀሳብ መስጠት የሚፈልገው በአደባባይ ለእነሱ በቀጥታ መስጠት የማይችለው የአደባባይ ዲስኮርስ ወይንም ተዋሶ የህዝቡ የተዋሶ አካል ሀሳብ ላይ የአደባባይ የውይይት አጀንዳ ሆነው እናውቃለን። ይህን ጉዳይ ግን እንደዚህ አይነት የአደባባይ የውይይት አጀንዳ አልነበረም። ህዝቡ ተዋይቷል የሚሉት እንግዲህ ምናልባት የተመረጡት ኮሚቴዎች ሄደው የተወሰኑ የራሳቸውን ካድሬ ከብተው ያናገሩት ህዝብ እያሉ ጠርቶ እንደሆነ አላውቅም። እንግዲህ የአዲስ አበባ ህዝብ ለዚህ ምስክር ይመስለኛል። ለምሳሌ እነኚህ ወደዛ ተካለሉ የተባሉ ሰዎች ተሰብስበው በዚህ ምክንያት ወደዛ ልትካለሉ ነው፣ ምክንያቱ ይሄ ነው፣ ፈቃደኛ ናቸው ወይ ተብለን ነበር፣ በደስታ ተቀበለናል ካሉ ሰየው፣ የህዝብ ጉዳይ ነው። ግን እኔ እስከማውቀው ድረስ በአደባባይም ይሄ አልተደረግም፣ አልተነገረምም። ህዝብም ምሁራንም በዚህ ጉዳይ ላይ ይህን ውሳኔ ሊያስለውጥ የሚችል ወይ ደግሞ ለውሳኔ ተጨማሪ ኢንፑት ወይንም ግብዓት ሊሆን በሚችል መልኩ ህዝባዊ ውይይት ነበረ ብዬ ለማመን ለመቀበል ይቸገራለሁ። እንደሱ አልተደረገም።
በዚህ ያስተዳደር ወሰን የሰራ ነው አጥር አይደለም ሲሉ የገለጹት ወይዘሮ አዳነች አበቤ የለቆንም ስምምነቱ ለማተን ለማፋጠንና መልካም አስተዳደርን ለማስፈን እንደሚረዳ አመልክተዋል። በኦሮሚያና በአዲስ አበባ መካከለ የተደረሰውን የወሰን ማካለል ስምምነት አስመልክቶ የመንግስት ኮሙኒኬሽን አገልግሎት ባወጣው መግለጫም እንዲሁ ስምምነቱ የህብረተሰቡን እንግልትና በደል እንደሚቀርፍ አስታውቋል። በአዋሳኝ አካባቢ የሚኖሩ የልዩ ዞኑም ሆኑ የአዲስ አበባ ነዋሪዎች የሚገባቸውን የመንግስት አገልግሎት ማግኘት አልቻሉም ያለው የመንግስት ኮሙኒኬሽን ስምምነቱ ለዚህ እልባት እንደሚሰጥ ጠቁሟል። የአርክቴክት ዮሐንስ ሐሳብ ግን በተቃራኒው ነው።
ለምሳሌ አንዳንዶቹ መኖሪያ ቤቶች ወደ ኦሮሚያ እንዲካለሉ ተወሰኑት ከመሃል አዲስ አበባ ላይ ይኖሩ የነበሩ ሰዎች በረጅም ጊዜ ቁጠባ አዲስ አበባ ውስጥ ባለ ኑሮ ውድነት ከልጆቻቸው አፍነጥቀው በቆጠቡት ጥሪት የተገነቡ ህንጻዎች እጣ ወጥቶላቸዋል፣ ቤት ደርሷቸዋል ተብሎ ለመኖር ሄደው እየኖሩባቸው ናቸው። እጣ ደርሷቸው የሄዱ ሰዎች እዛ መኖር የጀመሩት አዲስ አበባ ነን ብለው አዲስ አበባ ውስጥ እንደሚኖሩ ነበር የሚያስቡት። ከዛሬ ጀምሮ ወደ ኦሮሚያ ተካላቸዋል ብሎ መወሰን ከዚህ በፊት የማያውቁትን ያልኖሩበትን ማንነት መጫን ነው ሰዎቹ ላይ በግድ መበየን ይመስለኛል። እንደሚታወቀው የኦሮሚያ ክልላዊ መንግስት በክልሉ ያጸደቀው የስራ ቋንቋ አለው፣ የትምህርት የሚመሳሰሉ ጉዳዮች አሉ። አሁን ወደ ኦሮሚያ ተካላቸዋል የተባሉት ሰዎች ይህንን ያውቃሉ ወይ ይረዳሉ ወይ? ምናልባት ይህ ውሳኔ ቀድሞ የሚታወቅ ቢሆን ኖሮ የአዲስ አበባ ወደዛ ተካላቸዋል የተባሉት ይህን ያህል ወጪ አውጥተው እዛ ኢንቨስት ለማድረግ ኑሯቸው ለመመስረት ይመርጡ ነበር ወይ ተብሎ የሰው ነዋሪዎች ፍላጎትና ፈቃድ አልተጠየቀም። በመሰረቱ አሁን ያኛው ህዝብ ተጠቀመ የኛ ተጎዳ በሚል ስሌት አለ መታየት ያለበት። ሁለቱም በፈቃዳቸው ይሄ ማንን እንዲጠቅም ታስቦ ነው? ለምሳሌ እነኛ ፈቃዳቸውን ብትጠይቃቸው ወዴት ነበር መሆን የሚፈልጉት? ስለዚህ ህዝብ ፈቃዱ መጠየቅ ነበረበት። ለህዝብ ታስቦ ከነበረ ምን ቢደረግ ነበር የሚሻለው? አሁን የተደረገው ፖለቲከኞችን የትኛውን ብንወስድ እናስደስታቸዋለን። ታስቦ እንደዚህ እንደተደረገ ነው የምናየውና በሁለቱም ወገን ለኦሮሚያም ላሉት አርሶ አደሮች በአዲስ አበባ ላሉትም ነዋሪዎች ጥቅም ነው ብዬ አይደለም አስበው።
የአስተዳደር ወሰን በሚነካቸው አካባቢዎች የትኛውም አይነት መንግስታዊ አገልግሎት እንደማይቋረጥ፣ የአገልግሎትና የጸጥታ ስራዎች በሁለቱም ወገን በጋራ እንደሚሰሩ፣ በግንባታ ላይ ያሉ ፕሮጀክቶች እንደማይቆሙ፣ እንዲሁም የትምህርት አሰጣጥ ሂደቱና የተማሪዎች የቋንቋ ጉዳይ በነበረበት እንደሚቀጥል ከንቲባ አዳነች ገልጸዋል። ይሁንና በዚህ ጉዳይ ላይ ከመንግስት ወገን ተጨማሪ መረጃ ለማግኘት ያደረግነው ጥረት ለዛሬ አልተሳካም። ህብረተሰቡን ጨምሮ የተለያዩ አካላት ሳብ የተካተተበት ዘገባ በቀጣይ ይዘን እንመለሳለን። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የማክሰኞ ምሽት ዝግጅታችንን ነው። ቀደም ሲል የተከታተላችሁት የአብይ ርዕስ ዘገባውን ነበር። የትንታኔው መጽሔት ይቀጥላል።
የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት የኢትዮጵያ ዳይሬክተር ሾን ጆንስ ዛሬ በባህር ዳር ከተማ ያደረጉት ጉብኝት ከተለያዩ ተቋማት የስራ ኃላፊዎችና ተፈናቃዮች ያደረጉበት ነው።
አድማጮች፣ ቀደም ሲል የጀመረው ዘገባ የዩናይትድ ስቴትስ ዓለም አቀፍ ልማት ኤጀንሲ ወይም USAID ባለፉት 2 ዓመታት በአማራ ክልል ከ430 ሚሊዮን ዶላር በላይ ውጪ ማድረጉንና ድጋፉ አሁንም መቀጠሉን የድርጅቱ የኢትዮጵያ ዳይሬክተር ሾን ጆንስ መናገራቸውን የሚያመለክተው ነው። በዛሬው ዕለትም ወጣት የአደጋ ስጋት ቅነሳ ስራ አመራር ባለሙያዎችን ለማሰልጠን የሚውል 8 ሚሊዮን ዶላር የሚጠጋ ድጋፍ በባህር ዳር ዩኒቨርሲቲ በመገኘት ይፋ አድርገዋል። ከተለያዩ የኢትዮጵያ አካባቢዎች ተፈናቅለው በባህር ዳር የሚገኙ የማህበረሰብ ክፍሎችን የጎበኙትና ተጨማሪ እርዳታ እንደሚደረግ የገለጹት የUSAID የኢትዮጵያ ዳይሬክተር ዋናው ነገር ሁላችንም ለሰላም መጸለያችን መቀጠል አለብን ብለዋል። ጆንስ ዛሬ በአማራ ክልል ርዕሰ ከተማ ባህር ዳር ያደረጉትን ጉብኝት የተከታተለችው አስቴር ምስጋናው ተከታዩን ልካለች።
የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት የኢትዮጵያ ዳይሬክተር ሾን ጆንስ ዛሬ በባህር ዳር ከተማ ያደረጉት ውይይት ከተለያዩ ተቋማት የሥራ ኃላፊዎችና ተፈናቃዮች ጋር ውይይት ያደረጉበት ነው። ሾንጆንስ እንዳሉት በተለይ ባለፉት 2 አመታት የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት በአማራ ክልል የሰብአዊ ድጋፍ እንቅስቃሴ ውስጥ ከፍተኛ ድጋፍ ሲያደርግ ቆይቷል።
USAID is investing over in the past 2 years has invested over $430 million in
United States ዓለም አቀፍ የልማት ተራድኦ ድርጅት USAID ባለፉት 2 አመታት በአማራ ክልል ከ$430 million በላይ ወጪ አድርጓል። እዚህ ያለነው የአማራን ህዝብ ድጋፍ በሚሹበት ሰዓት ለመደገፍ ነው። ከተጠቀሰው ድጋፍ አብዛኛው የሰብአዊ እርዳታ ነው። በሰሜን ኢትዮጵያው ግጭት ይበልጥ የተጎዱ ማህበረሰቦችን በመደገፍ ላይ ያተኮረ ነው። እነዚህ ማህበረሰቦች ወደ ቀያቸው የመመለስ እድል እንዳላቸው እንዲሁም ከብዙ ውጣውረድ በኋላ ኑሯቸውን መልሶ ለመገንባት የሚያስችሏቸው አገልግሎቶችና ምግብ እንዳላቸው በማረጋገጥ ላይ ያተኮረ ነው።
ሾን ጆንስ ከክልሉ ጤና ቢሮ ኃላፊ ከዶክተር መልካሙ አብቴ ጋር ከተወያዩ በኋላ እንደተናገሩት ደግሞ ድርጅታቸው ዛሬ 8 መኪኖችን ለጤና ቢሮ አስረክቧል። ዳይሬክተሩ በባህር ዳር ዩኒቨርሲቲ በነበራቸው ቆይታ ወጣት ያደጋ ስጋት ቅነሳ ስራ አመራር ባለሙያዎችን ለማሰልጠን የሚውል ወደ $8 million የሚጠጋ የገንዘብ ድጋፍ ይፋ አድርገዋል። ስለተደረገው ድጋፍ ማብራሪያ የሰጡት በባህር ዳር ዩኒቨርሲቲ የኢንፎርሜሽን ስትራቴጂክና ኮሙኒኬሽን ምክትል ፕሬዝዳንት ዶክተር ዘውዱ ምሩ ከፍተኛ ትርጉም የሚሰጥ ተናግረዋል።
በአሜሪካ መንግስት የሚደገፍ USAID ፕሮጀክት ነው። ይህ ፕሮጀክት በተለይ በአደጋ ስጋት መከላከልና የምግብ ጥናት ኢንስቲትዩት በመን ላይ ባህር ዳር ዩኒቨርሲቲ ካሉት የልህቀት ማዕከላት አንዱ በሆነው ውስጥ የተሰራ ከነሱ ጋር የተፈጠረ ፕሮጀክት ነው። ይህ ፕሮጀክት ለመጪዎቹ 5 አመታት 11 ሌሎች ዩኒቨርሲቲዎችን የሚያሳትፍ በባህር ዳር ዩኒቨርሲቲ መሪነት ባህር ዳር ዩኒቨርሲቲ አስተባባሪነት ሚናውን እየተወጣ 11 ዩኒቨርሲቲዎች ናቸው በአጠቃላይ ተሳታፊ የሚሆኑት። ለመጪዎቹ 5 አመታት የሚከናወን ፕሮጀክት ሲሆን ፕሮጀክቱ 7.7 ሚሊዮን የአሜሪካ ዶላር ወጪ የሚጠይቅ ነው። ስለዚህ በዚህ ሰፊ የሆነ ፕሮጀክት ምናልባት ፕሮጀክቱን እስካሁን ድረስ ዩኒቨርሲቲው ከሰራቸው ፕሮጀክቶች ውስጥ በጣም ሰፊ ኢምፓክት ያለውና ከፍተኛ የሆነ ገንዘብ የተመደበለት የተባለ ፕሮጀክት ነው።
በግጭት ምክንያት ከሀገሪቱ የተለያዩ ክልሎች የተፈናቀሉ ከ600,000 በላይ ተፈናቃዮች በተለያዩ የአማራ ክልል አካባቢዎች ተበታትነው ይገኛሉ። ዳይሬክተሩ በዛሬው ጉብኝታቸው በባህር ዳር ከተማ አብያተ ክርስቲያናት በዘመድ አዝማድ ቤትና በሌሎችም ቦታዎች ውስጥ ከሚገኙትና የመስል ዜጎቹ አስቸጋሪ ህይወት ማሳያ ከሆኑ ተፈናቃዮች ጋርም ተወያይተዋል። ለተፈናቃዮቹ ድጋፍ እንደሚደረግ የገለጹት ሾን ጆንስ ቁልፉ ነገር ግን ሰላም መሆኑን ተናግረዋል።
And your stories today are not in vain. We will take these back. We will try to understand the needs of your communities and we will bring more assistance.
ከእናንተ የሰማናቸው አሳዛኝ ታሪኮች እንደዚህው አይቀሩም። የሰማነውን ይዘን እንሄዳለን። የማህበረሰቦቻችሁን ፍላጎቶች ለመረዳት እንሞክራለን። እናም ወደፊት ተጨማሪ ድጋፍ እናመጣለን። ዋናው ከምንም ነገር በላይ አስፈላጊው ነገር ሁላችንም ለሰላም መጸለያችንን መቀጠል አለብን። ሁላችንም ወደ የማህበረሰቦቻችን መመለስና ቤተሰቦቻችንን መንከባከብ እንድንችል ማለት ነው።
የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት በአማራ ክልል የሚያደርገው ድጋፍ በኢትዮጵያና በተለያዩ ሀገሪቱ አካባቢዎች የሚያደርገው ድጋፍ አካል መሆኑን ድርጅቱ በተለያየ ጊዜያት አስታውቋል። በቅርቡም ለአስከፊው የኢትዮጵያ ድርቅ ምላሽ የሚሆን $488 million ተጨማሪ ሰብአዊ ድጋፍ ይፋ ማድረጉ ይታወሳል። ባለፈው ወር መጨረሻ ይፋ የተደረገው ገንዘብ መጠን ዩናይትድ ስቴትስ በያዝነው የአውሮፓውያን አመት ለኢትዮጵያ ድርቅ ምላሽ ያደረገችውን ድጋፍ $668 million አድርሶታል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
ወደ ተከታዩ ዘገባ ስናልፍ ደግሞ አወዛጋቢ ነው የተባለ የሰፈራና የመሬት ክፍፍል በሰሜን ኢትዮጵያ ተቃውሞ እያስነሳ ነው። በቅርቡ ወደ ማይካድራ ከተማ አቅንቶ እያወዛገበ ካለው ስፍራ በመገኘት በአካባቢው በኃይል እየተፈናቀልን ነው የሚሉ የትግራይ ተወላጆችን እንዲሁም አዲስ ለሚመጡት ሲባል እኛ ቸል እየተባልን ነው ያሉ የአማራ ተወላጆችን ያነጋገረው የአሜሪካ ድምጹ ዘጋቢ ሄነሪ ዊልኪን ሲያልጠራቀረውን ዘገባ አድርሶናል። አሉላ ከበደ እንደሚከተል ያቀርበዋል።
አዲስ አበባ የሚገኘው በመንግስት የገንዘብ ድጋፍ የሚደረግለት የኢትዮጵያ ሰብአዊ መብት ኮሚሽን ኢሰመኮ በቅርቡ ለአሜሪካ ድምጽ እንደገለጸው አጨቃጫቂ በሆነው ምዕራብ ትግራይ ውስጥ በሕገ ወጥ መንገድ መሬት እየተከፋፈለ ነው የሚለውን ቅሬታ እንደሚያጣራ ገልጿል። ታሪኳ ጌታቸው የኢሰመኮ የሕግና የፖሊሲ ጉዳዮች ዳይሬክተር ናቸው።
If these claims are verified, there certainly is.
እነዚህ የተባሉት ነገሮች እውነት ሆነው ከተገኙ በርግጥ እጅግ የሚያሳስቡ ነው የሚሆኑት። ስለዚህም በኢትዮጵያ ሰብአዊ መብት ኮሚሽን ክትትል እናደርጋለን። አሁን እንመረምራለን።
ሮይተርስ የዜና ወኪል እንደ አውሮፓውያኑ የቀን አቆጣጠር በሰኔ 2021 ዓ.ም ባወጣውትም የአማራ ክልል ባለስልጣናት የአማራ ተወላጆችን በትግራይ ክልል ስር ለ10 ዓመታት ሲተዳደሩ እንደነበረው የማይካድራ አካባቢ እንዲገቡ እያበረታቱ ነው ሲል ዘግቧል። ዘገባው በተጨማሪም የመብት ተሟጋች ድርጅቶች የዘር ማጽዳት በሚል ስጋታቸውን የገለጹበትን በማከል የአማራ ተወላጆችን ወደ አወዛጋቢው አካባቢ ለማስገባት በሚደረገው ጥረት የትግራይ ተወላጆች በህገወጥ መንገድ መሬታቸውን እንዲለቁ እየተደረጉ ነው ብሏል። እንደ አማራ ክልል ባለስልጣናት እይታ ግን ቀደም ሲል የተፈጸመን ታሪካዊ ስህተት ማስተካከል ነው ያዙት። የክልሉ ባለስልጣናት እንደሚሉትም ህዝባዊ ወያኔ ሐርነት ትግራይ የኢትዮጵያን ብሔራዊ መንግስት በተቆጣጠረባቸውና እንደ አውሮፓውያኑ የዘመን አቆጣጠር በ2018 ዓመተ ምህረት ባበቃው ባለፉት 30 ዓመታት ውስጥ 500,000 የአማራ ተወላጆች ከምዕራብ ትግራይ ከመሬታቸው በኃይል እንዲፈናቀሉ ተደርገዋል። የአማራ ክልል ባለስልጣናት ካለፈው ዓመት አንስቶ ቀደም ሲል የትግራይ ተወላጆች በነበሩበት አካባቢ የአማራ ተወላጆችን ለማስፈር የተያዘውን እቅድ መጠን አስመልክቶ መረጃ ለመስጠት እንብዛም ፈቃደኛ እንዳልነበረው የተከሰሰው ዘገባ ለአሜሪካ ድምጽ የተናገሩ አንዳንዶች እንደሚሉት ግን ከግንቦት ወር አንስቶ የአማራ ተወላጆች ወደ አካባቢው መግባታቸውን ቀጥለዋል። በመሬት ድልድላው የተጎዱ የትግራይ ተወላጆች ብቻ አለመሆናቸውን አንዳንድ የከተማይቱ ነዋሪዎች የነገሩትን ዋቢ አድርጎ እንደዘገበው በምዕራብ ትግራይ ወደምትገኘው ማይካድራ አዲስ በመጡት ሰዎች ለጉዳት መዳረጋቸውን የሚናገሩ የአማራ ተወላጆች ያስተባበሩት የተቃውሞ ሰልፍ መኖሩን የአሜሪካ ድምጽ ተከታትሏል። አዲስ የመጡት ሰዎች መሬት እየተሰጣቸው ቢሆንም እኛ ግን ያገኘነው የለም ነው የሚሉት ሰልፈኞቹ። የአሜሪካ ድምጽ የተቃውሞ ሰልፉን በምስል እንዳይቀርጽ ቢመከርም ማንነታቸው ይፋ እንዳይደረግ የጠየቁ አንድ የተቃውሞ ሰልፍ አድራጊ ግን ይህን ብለዋል።
ዛሬ እንዴት ከዚህ ከሞቱ ከዛልቀት ያለቀ የተረፈ ህዝብ እንዴት መሬት አርሶ ቆፍሮ ቢበላ ምን ይችላል?
እንደ አውሮፓውያን የዘመን አቆጣጠር በህዳር 2020 ዓመተ ምህረት በመቶዎች የሚቆጠሩ የአማራ ተወላጆች በትግራይ ተወላጆች በተጨፈጨፉበት ወቅት ማይካድራ ከተማ የዓለም ዜና ሆና ነበር። ከስፍራው የተገኙ መረጃዎች እንደጠቆሙት ለሟቾች መቅበሪያ ለማዘጋጀት መሬት የሚቆፍር ከባድ ተሽከርካሪ ወደ ከተማይቱ እንዲመጣ መደረግ ነበረበት። እንደ ዘገባውም ቀጥሎ የአማራ ኃይሎች በትግራይ ተወላጆች ላይ የበቀል እርምጃ ወሰዱ። የትግራይ ተወላጅ ሆኑት አቶ አትክልት ሀጎስ ካሳ በከተማይቱ ለበርካታ አስርታት ኖረዋል። በጭፍጨፋው ወቅት ብዙ ሰዎች ከአጥቢያ ቤተክርስቲያናት ተጠልለው ነበር ይላሉ። የአማራ ተወላጅ ከሆኑት የጥቃቱ አድራሾች ወዳጆቻቸው በሆኑ ሌሎች የአማራ ተወላጆች መትረፋቸውንም ተናግረዋል። ይሁንና አብዛኛው የትግራይ ተወላጆች ግን በቀሉም በመፍራት ከተማይቱን ለቀው ተሰደዱ ነው ያሉት።
በእለቱ በአንድ ግን ያ መጥፎ ድርጊት ተፈጽሞ ማደሩ ሰው ሁሉ ፈራ ወጥቶ ሄደ ሱዳን።
ከፊል ያህሉ ለሊቱን ከተማዋን ለቀው መሄዳቸውን ለአሜሪካ ድምጽ ተናግረዋል። ብዙዎችም ወደ ሱዳን ማቅናታቸውን የተናገሩት አቶ አታክልት አንዳንዶች ደግሞ ወደ ጎንደር ከተማ ሄዱ ብለዋል። ተሻለ የኑሮ አቅም የነበራቸው ቤተሰቦችም ወደ ሌሎች አካባቢዎች እንደሄዱ ተናግረዋል። የማይካድራ ከተማ ከንቲባ አቶ ቸሩ ሀጎስ በበኩላቸው በሁለቱ ብሔረሰብ ተወላጆች መካከል ያለው ግንኙነት ባለፉት ወራት መሻሻል አሳይቷል።
እነሱ እኮ ሲጀመር ራሳቸው አጥፍተው ሄዷል። ኦሬዲ ሰው ወለው ጨፍጭፎ ብዙ ነገር አድርጎ ሄዷል። እሱ እዚህ ያለው አሁን ለምሳሌ መንግስቱ ራሱ እንደሚፈቅደው እነዚህ ጨፍጫፊዎች ራሱ በህግ ይጠየቃሉ፣ ህግም ይፈለጋሉ። ራሳቸው ውጡ ያላቸው ሰው እኮ የለም እኮ ሲጀመር በራሳቸው እኮ ነው ወጥተው ጠፍተው ሄዱ።
ቸሩ በትግራይ ተወላጆች ላይ የተነጣጠሩና ዘውግን መሰረት ያደረጉ ጥቃቶች እየተደረጉ ነው የሚለውን ቸሩ አይቀበሉም። በመሬት ክፍፍሉ ዙሪያ የሚነሱትን ውዝግቦችና በእለቱም ማይካድራ ላይ የተካሄደውን ተቃውሞም አጣጥለውታል። የኢትዮጵያ ሰብአዊ መብት ኮሚሽን በበኩሉ በከተማይቱ ምን እንደተፈጠረ ምርመራ ካደረገ በኋላ መናገር እንደሚመርጥ አመልክቷል።
በተከታዩ ዘገባ ደግሞ የሥራ አጥነት ጉዳይ ነው የምንመለከተው። የኢትዮጵያ የሥራና ክህሎት ሚኒስትር ሙፈሪያት ከሚል መስሪያ ቤታቸው አመታዊ የሥራ እድል ፈጠራ ቅዱን ማሳካት እንዳልቻለ ገልጸዋል። ጦርነቱ በቴክኒክና ሙያ ተቋማት ላይ 10 ቢሊዮን ብር የሚገመት ጉዳት እንዳደረሰም ተናግረዋል። የትምህርት ተቋማትና የማሰልጠኛ ማዕከላት ገበያ ተኮር የሆነ ስልጠና ለመስጠታቸው ለሥራ አጥነት አስተዋጽኦ ማድረጉን ደግሞ በጉዳዩ ዙሪያ ጥናታዊ ጽሑፍ ያቀረቡ አንድ ምሁር ለአሜሪካ ድምጽ ተናግረዋል። የአሰሪዎች ፌዴሬሽን በበኩሉ የሰለጠኑ ሙያተኞችን ለማግኘት አስቸጋሪ እንደሆነ ገልጿል። ጉዳዩን በዝርዝር ተመለከተው ገብረ ሚካኤል ገብረ መድህን ነው ቀጥሎ ይቀርባል።
ዘንድሮ ለሁለተኛ ጊዜ እየተካሄደ ባለው ብሔራዊ የሥራ ጉባኤ ላይ የተገኙት የሥራና ክህሎት ሚኒስትሯ ወይዘሮ ሙፈሪያት ካሚል ለጋዜጠኞች በሰጡት መግለጫ ሚኒስቴር መስሪያ ቤቱ በበጀት አመቱ 3.2 ሚሊዮን የሥራ ዕድል ለመፍጠር አቅዶ በተጨባጭ የሥራ ዕድል መፍጠር የቻለው ለ2.7 ሚሊዮን ዜጎች ነው ብለዋል።
ባለፈው አመት ያልፈለግነውና ተገደን የገባንበት ጦርነት አጋጥሞናል። በእንደዚህ አስቸጋሪ ሁኔታ ውስጥም ሆኖ 2.7 ሚሊዮን ለሚሆኑ ዜጎች ቋሚ የሥራ ዕድል ነው መፍጠር የተቻለው።
በዚህ አመት የግብርናው ዘርፍ 44 ከመቶ የሚሆነውን የሥራ ዕድል ይፈጥራል ተብሎ ቢጠበቅም በተጨባጭ መፍጠር የቻለው 26 ከመቶ ብቻ ነው ያሉት ሚኒስትሯ በበጀት አመቱ ለተፈጠረው የሥራ ዕድል የአገልግሎትና የኢንዱስትሪ ዘርፎች የአንደኛና የሁለተኛ ደረጃዎችን መያዛቸውን ተናግረዋል። ጦርነቱ በቴክኒክና ሙያ ተቋማት ላይ የ10 ቢሊዮን ብር ጉዳት ማድረሱን የገለጹት ወይዘሮ ሙፈሪያት እነዚህን ተቋማት ለመጠገን እየተሰራ እንደሆነ አመልክቷል።
ከጦርነቱ ጋር ቀጥታ ግንኙነት የነበራቸው ሁለቱ ክልሎች ናቸው። በተወሰነ ደረጃ አንዳንድ የጸጥታ መደፍረስ ችግር የነበረባቸው አካባቢዎችም ላይ ድርቅና መሰል ተፈጥሮና ሰው ሰራሽ አደጋዎች ምክንያት የተጎዱ ኢንተርፕራይዞችም አሉ። የአስቸኳይ ጊዜ ምላሽ ሰጪነት ግብረ ኃይል አለ። በዚህ ግብረ ኃይል አማካይነት ኢንተርፕራይዞቹን መልሶ ወደ ስራ የማስገባት ስራ ላይ የሰራናቸው በርካታ ስራዎች አሉ። ከ10 ቢሊዮን በላይ ጥናት አስጠንተናል። በቴክኒክና ሙያ ተቋማቱ ላይ የደረሰ ጉዳት አለ። ይህንንም ደረጃ በደረጃ ለመፍታት እንደ መጀመሪያ ምዕራፍ ስራ 387 ሚሊዮን ገደማ የሚሆን ሀብት ከክልሎችም ከባለድርሻ አካላትም ከሚኒስቴር መስሪያ ቤቱም አውጣተን በአስቸኳይ ወደ ስራ መግባት ያለባቸው 40 ገደማ የሚሆኑ የቴክኒክና ሙያ ተቋማት ከፍተኛ ጉዳት የደረሰባቸው ናቸው። በተሻለ ደረጃ ወደ ስራ እንዲገቡ ለማድረግ የሚያስችል ሰፊ ርብርብ ነው የተደረገው።
በጉባኤው ጥናታዊ ጽሑፍ ያቀረቡ ምሁራንም የሥራ አጥነት በሚፈለገው ደረጃ እንዳይቀንስ ያደረጉ ምክንያቶችን ዘርዝረዋል። ከጽሑፍ አቅራቢዎቹ አንዱ ዶክተር ገነነ አበበ ለቪኦኤ ሲናገሩ ለሥራ አጥነት በሚፈለገው ደረጃ አለመቀረፍ አንዱ ምክንያት በትምህርትና ስልጠና ተቋማት ገበያ ተኮር ስልጠና አለመሰጠቱ እንደሆነ ተናግረዋል።
ሰፕላይ ሳይዱ ገበያ ላይ ምንድን ነው ያለው? ምን አይነት ስኪል፣ ምን አይነት ኮምፒተንሲ ነው የሚፈልገው? እዛ ምን አይነት አቲቲዩድ ያለው ሰልጣኝ ነው የሚፈልገው የሚለው ሳያጠና ዝም ብሎ በራሱ ትራዲሽናሊ እንደምናደርገው ዝም ብሎ ካሪኩለም ቀርጾ አሰልጥኖ ወደ ገበያ ቢበትናቸው እነዛ ወጣቶች ስራ የማግኘት እድላቸው በጣም ዝቅተኛ ነው የሚሆነው። ነገር ግን ገበያው ምን ይፈልጋል? ኢንዱስትሪ ምንድን ነው የሚፈልገው? በተለይ ደግሞ የኛ አሁን ባለንበት ዘመን በተለይ የገበያ ፍላጎቱ በጣም ዳይናሚክ ነው፣ ቶሎ ቶሎ የሚቀያየር ነው። ያንን ፍላጎት እየተከታተሉ ምንድን ነው የሚፈልገው የሚለውን እየለዩ በዛ መሰረት ስልጣናቸውን አጀስት ማድረግ ካልቻሉ የሚሰልጥነው የሚወጡ ልጆች ምናልባት ገበያው የማይፈልገውን ስኪል ሊሆን ይችላል ይዘው ክህሎት ሊሆን ይችላል ይዘው የሚወጡት እና በዚህ ምክንያት ነው እንግዲህ ሚስማች ነው። የዲማንድ እና ሰፕላይ ሳይድ ሚስማች ሲኖር ተቀጣሪነትን በጣም ይጎዳል።
የአሰሪዎች ፌዴሬሽንም በገበያ በቂ የሰለጠነ የሰው ኃይል እንደማያገኝ ገልጾ ምክንያቱ ደግሞ ገበያ ተኮር የሆነ ስልጠና ስለማይሰጥ እንደሆነ ጠቅሷል። የፌዴሬሽኑ የቦርድ አባል የሆኑት አቶ አእምሮ በለጠ ዩኒቨርሲቲዎች ብቁ የሰው ኃይል እንዲያሰለጥኑም ጥሪ አቅርበዋል።
ዩኒቨርሲቲዎች ገበያ ተኮር መሆን አለባቸው። ቴክኖሎጂ ተኮር ሰዎችን ማምረት መቻል አለባቸው። ብቃት ያላቸው ባለሙያዎች ማምረት መቻል አለባቸው። ዩኒቨርሲቲዎች በዚህ ዘርፍ ላይ በተግባር መለየት አለበት። ይሄ እነዚህ ባለሙያዎች ሲኖሩ ነው በፈጠራ ያ ባለሀብቱ እያሻሻለ ሊሰራ የሚችል።
የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን ፕሬዚደንት የሆኑት አቶ ካሳሁን ፎሎ በበኩላቸው በሀገሪቱ ላለው የሥራ አጥነት ችግር መንስኤው የሥራ ዕድል በብዛት አለመፈጠሩ እንደሆነ ገልጸው ችግሩ ሊቀረፍ የሚችለው ሰራተኞችን በብዛት የመቅጠር አቅም ያላቸውን ኢንቨስተሮች ከውጭ በማስገባት ነው ብለዋል።
በጣም ትላልቅ ኢንቨስተሮች ወደ ሀገር ውስጥ ገብተው የስራ እድል እንዲፈጥሩ በር መክፈት ነው። ከውጭም ያሉት ትላልቅ ኢንቨስተሮች በአንዴ 100,000 የሚቀጥሩ ጃይንት የሆኑ ኢንቨስተሮች ቢመጡ የተሻለ ነው የሚሆነው። የሀገር ውስጥ የስራ እድል ፈጠራ እንደተጠበቀ የሆኑ ማለት ነው።
የተቀጠሩት ሰዎችም በቂ ደሞዝ ስለማያገኙ ካልተቀጠሩት ብዙም አይለዩም የሚሉት አቶ ካሳሁን ፎሎ ለሰራተኞች ዝቅተኛ የደሞዝ ወለል እንዲወሰን ለመንግስት ሀሳብ ማቅረባቸውንም ገልጸዋል።
ለሰራተኞች የሚከፈለው በልቶ ማደር የሚችሉበት ሁኔታ ላይ አይደሉም ያሉት። በቀን አንድ ብቻ በልተው ሙሉ አሉ። በዚህ እንዴት ምርታማ የተሻለ ስራን መፍጠርን የምንጠብቀው? አሁን ባለው ኑሮ ውድነት በአገራችን ኑሮ ውድነቱን ልቋቋም አይደለም በቀን አንድ በልቶ ለመዋል የሚቸገርበት ሁኔታ ላይ ነው ያለው። ኢትዮጵያ ውስጥ በአንድ ሺህ በወር አግኝቶ ሰው እንዴት ነው ወሩ ሙሉ ሊኖር የሚችለው? ስራ ያገኘውም ጾሙን ነው የሚውለው፣ ስራ ያላገኘውም ጾሙን ነው የሚውለው። ምንድነው ልዩነቱ ነው? በልቶ እንዲያድሩ ደሞዙ የተሻለ መሆን አለበት። ምቹ የስራውን የነስታ ወይም ደግሞ ዲሴንት ወርክ የሚለውን ያሟላ አይደለም። የተፈጠረውም ስራ ገና ነው። ዝቅተኛ የደሞዝ ወለል በሀገራችን ይወሰን ብለን የምንጠይቀውም ለዚህ ነው። አንዱ ረቂቁ ባለፈው አመት መጨረሻ ላይ ጠቅላይ ሚኒስትር ቢሮ ገብቷል። እስካሁን 2014 ሳይወጣ አልፏል ማለት ነው።
ለመንግስት ቀርቧል የተባለው ሀሳብ ከምን እንደደረሰ ቪኦኤ የስራና ክህሎት ሚኒስትሯን ወይዘሮ ሙፈሪያት ከሚልን የጠየቀ ሲሆን ምላሻቸውም እንዲህ የሚል ነበር።
ይሄ ጉዳይ መቅረብ ብቻ ሳይሆን በህግም ወጥቷል። በህግ ተደግፎ አፈጻጸሙን በተመለከተ ግን ሊሟሉ የሚገቡ በርካታ ቅድመ ሁኔታዎች አሉ። የጉልበት ምርታማነትን መጨመር ካልቻልን ከጥቅሙ ይልቅ ለሰራተኛው ጉዳቱ የሚያመዝንበት ሁኔታ ያጋጥማል። ዝም ብሎ ቁርጥ መነሻ ደሞዝ ይሄ ነው ማለት ብቻውን ሰራተኛውን ተጠቃሚ አያደርገውም እና ይሄንን የፖሊሲ ውሳኔና ሀሳብ በተጨባጭ ሰራተኛውን ተጠቃሚ ሊያደርግ በሚችል ደረጃ ሊሟሉ የሚገባቸው ቅድመ ዝግጅት ስራዎች ላይ እየሰራን ነው ያለ ነው።
በየአመቱ የሚካሄደው ብሔራዊ የስራ ጉባኤ አላማው በዘርፉ ያሉትን ሀሳቦች ማንሸራሸር፣ ለበጎ ልምዶች እውቅና መስጠት፣ ችግሮችን መለየትና መፍትሄዎችን ማስቀመጥ እንደሆነ ለማወቅ ተችሏል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
አሁን ደግሞ ወደ ኬንያ ነው የምናመራው። ትላንትና ውጤቱ በተነገረበት የኬንያ ፕሬዝዳንታዊ ምርጫ መሸነፋቸው የተገለጸው ራይላ ኦዲንጋ የምርጫውን ውጤት ባለመቀበል ለዳኛ አቤት እንደሚሉ አስታውቀዋል። በሌላ በኩል ባለፈው ሳምንት የደረሰበት መጥፋቱ የተነገረው የኬንያ ምርጫ አስፈጻሚ ሞቶ መገኘቱን የሀገሪቱ መገናኛ ብዙሃን ዘግበዋል። የአሜሪካ ድምጽ ዘጋቢ መሐመድ ዩሱፍ ከናይሮቢ ያጠናቀረውን ከአጃንስ ፍራንስ ፕሬስ ዘገባ ጋር አጣምሮ እንግዱ ወልዴ እንደሚከተል ያቀርበዋል።
የተቆጠረው ድምጽ ከተመዘገበው ድምጽ ሰጪ ቁጥር በላይ ማለትም 100.01% ሆኖ በመገኘቱ ውጤቱን እንደማያጸድቁ ያስታወቁ የምርጫ ኮሚሽኑ አራት ባለስልጣኖች ትርፍ ሆኖ የታየው የድምጽ ቁጥር በምርጫው የመጨረሻ ውጤት ላይ ጉልህ ልዩነት ሊያመጣ እንደሚችል ተናግረዋል ሲል አሶሲየትድ ፕሬስ ዘግቧል። በአፍሪካ የተረጋጋች ዲሞክራሲ ተደርጋ የምትታየው ኬንያ የሳምንታት ጭቅጭቅ ልታስተናግድና ምናልባትም ጠቅላይ ፍርድ ቤቱ ምርጫውን እንደገና እንዲደረግ ሊወስን ይችላል ሲል የዜና ወኪሉ ጨምሮ ዘግቧል። ይህ በእንዲህ እንዳለ ባለፈው ሳምንት የደረሰበት መጥፋቱ የተነገረው የኬንያ ምርጫ አስፈጻሚ ሞቶ መገኘቱን የሀገሪቱ መገናኛ ብዙሃን ዘግቧል። በናይሮቢ ምርጫ አስፈጻሚ የነበረውን የ53 ዓመቱን ዳንኤል ሙሲኦካን አስከሬን ከናይሮቢ ወጣ ብሎ ኪሎምቤሮ በተባለ ጫካ ውስጥ እረኞች እንዳገኙት ታውቋል። ሙሲኦካ የተገደለው ሌላ ቦታ ሊሆን እንደሚችልና አስከሬኑን የተገኘበት ጫካ ውስጥ ሳይጥሉት እንዳልቀረ የአካባቢው ፖሊስ ተናግሯል። ግለሰቡ ባለፈው አመት ሲሰራበት ከነበረው የናይሮቢ ድምጽ መቁጠሪያ ማዕከል መሰወሩን የምርጫ ኮሚሽኑ ባለስልጣናት ትናንት አስታውቀው ነበር። የዛሬ 5 አመት በተደረገው ምርጫም ክሪስ ሙሳዶ የተባለ የምርጫ ኮሚሽኑ የመረጃ ቴክኖሎጂ ባለሙያ መገደሉ ይታወሳል። ባለፈው ሳምንት ምርጫ የወደቁ ተወዳዳሪዎች ጉዳያቸውን ፍርድ ቤት ለማቅረብ የአንድ ሳምንት ጊዜ አላቸው። ኦሞንዛ ኦምባቲ የምርጫ ህግ ባለሙያ ናቸው። እርሳቸው እንደሚሉት ውጤቱን የማይቀበሉ ወገኖች ምን ማድረግ እንዳለባቸው ፍርድ ቤቱን አቅጣጫ ሊጠይቁ ይችላሉ። ያንን ለማድረግ ግን የጊዜ ገደብ አለ።
The orders that are available for grant by court is scrutiny and recount and also to nullify the
ከፍርድ ቤቱ ሊገኝ የሚችለው ትዕዛዝ ውጤቱ እንደገና እንዲመረምርና እንዲቆጠር የሚል እንዲሁም የሩቶን አሸናፊነት ውድቅ ሊያደርግ የሚችል ሊሆን ይችላል። ፍርድ ቤቱን ልትጠይቅ የምትችለው ነገር እጅግ ውስን ሊሆን ይችላል።
በኬንያ ጉዳዩን ወደ ፍርድ ቤት የሚወስዱ ወገኖች 7 ቀን ሲኖራቸው ተከሳሾች ደግሞ መልስ ለመስጠት 4 ቀን አላቸው። ፍርድ ቤቱ በሁለት ሳምንት ውስጥ ውሳኔ እንዲያሳልፍ ይጠበቅበታል። በፖለቲካ ጉዳዮች ላይ አስተያየት የሚሰጠው ማርቲን አንዳቲ እንደሚለው የምርጫ ኮሚሽኑ የራሱ ችግሮች ያሉበት ሲሆን አንዳንዶቹ ስህተቶችም በፍርድ ቤቱ በዝርዝር ይቀርባሉ።
The process has been fairly open. There have been challenges. There have been attempts to infiltrate the system.
ሂደቱ ክፍት ነው የሚሆነው። የምርጫ ቁጥራውን የሚቆጣጠረውን ስርዓት ሰብሮ ለመግባት ተሞክሯል። ቁጥሮች ተጨምረዋል። 10000 የነበረውን 1000 ተደርጎ ቀርቧል የሚሉ ወንጀላዎች አሉ። እነዚህ ወንጀላዎች ለጠቅላይ ፍርድ ቤቱ ይቀርባሉ። አጨቃጫቂ ጉዳዮች ላይ ውሳኔ የመስጠት ስልጣን ያለው ጠቅላይ ፍርድ ቤቱ ነው።
እንደ አውሮፓን አቆጣጠር በ2017 በተደረገው ምርጫ ኦዲንጋ ጉዳዩን ወደ ጠቅላይ ፍርድ ቤት ከወሰዱ በኋላ ውጤቱ ተሽሮ ነበር። ኦማዋንዛ ኦምባቲ ጨምረው እንዳሉት የምርጫ ኮሚሽኑ ለሁለት መከፈል በሕግ ሂደቱ በኩል ብዙም ተጽዕኖ ባይኖረውም በራሱ በኮሚሽኑ ተቀባይነትና ዝና ላይ ግን ጠባሳ ይጥላል። አንዳንድ ታዛቢዎች እንደሚሉት የምርጫ ጭቅጭቁና በኮሚሽኑ ውስጥ የተፈጠረው መከፋፈል በ2007 እና በ2008 ከተከሰተው የሰውን ሕይወት ከቀጠፈው ረብሻ በኋላ የምርጫ ማሻሻያ አድርጋ ጥሩ ስምና ዝና አግኝታ የነበረችው ኬንያ ላይ መጥፎ ስም ሳይሰጣት አልቀረም። ዓለም አቀፍ ታዛቢዎች በውጤቱ ቅሬታ ያላቸው ወገኖች የሕጋዊውን መንገድ እንዲመርጡና የፖለቲካ መሪዎችም ደጋፊዎቻቸውን እንዲያረጋጉ ጥሪ ያደርጋሉ።
አሁንም ማህጉር ውስጥ እንቆያለን። የባይደን አስተዳደር አዲሱ የአፍሪካ ፖሊሲው እኩልነትን በመመስረት ነጻ ማህበረሰብንና ዲሞክራሲን በማበረታታት እንዲሁም ከኮቪድ-19 ወረርሽኝ ለማገገምና የአየር ንብረት ለውጥን ለመቋቋም በመስራት ላይ የተመሰረተ መሆኑን አስታውቋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በቅርቡ ባህጉሩ ባደረጉት ጉብኝትም እነዚህን አላማዎችና ዩናይትድ ስቴትስ ባህጉሩ ከሚገኙ ከ50 በላይ ሀገራት ጋር ስለሚኖራት አዲስ ግንኙነት ትኩረት ሰጥተው አብራርተዋል። ዘገባው የአኒታ ፓውል ነው፣ ደረጀ ደስታ ያቀርባል።
ነሆ እኩልነት በፍጥነት ያደገች ላለችው አፍሪካ የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን ደጋግመው ያረጋግጡት እሱን ነው። ዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከንም ባለፈው ሳምንት የአፍሪካ ጉብኝታቸው ይህንኑ ጉዳይ ጠቅለል አድርገውታል።
What we seek most of all is a true partnership between the United States and Africa. We don't want
ከሁሉም በላይ የምንፈልገው በዩናይትድ ስቴትስ እና በአፍሪካ መካከል እውነተኛ አጋርነት እንዲኖር ነው። የተበላለጠና የእንካለንካ ግንኙነት እንዲኖር አንፈልግም። ከአፍሪካ ጋር እንዲኖረን የምንፈልገው ጠንካራ ትብብር ማንንም ለመቅደም መሞከር አይደለም።
በርግጥ ሁለት አገሮች ጎልተው ከመታየታቸው በቀር ይልክ ነው ይላሉ የአፍሪካ ጉዳዮች ተንታኞች። አፍሪካን የሚያቋርጠው የመቀነትና የመንገድ መሰረተ ልማት ተነሳሽነት ፕሮጀክት ባለቤት የሆነችው ቻይናና ከነጻነት በኋላ ከአፍሪካ አገሮች ጋር የነበራቸውን የቆየ ወዳጅነት ለማስተዋወስ የውጭ ጉዳይ ሚኒስትሯ በቅርቡ አፍሪካን የጎበኙት ሩሲያ በቅዱስ ሎረንስ ዩኒቨርሲቲ የመንግስትና የአፍሪካ ጥናቶች ተባባሪ ፕሮፌሰር ክሪስቲን ማኪ ከቪኦኤ ጋር በዙም ባደረጉት ቃለ ምልልስ እንዲህ ብለዋል።
I think the shift in rhetoric is an important one.
እኔ እንደሚመስለኝ አክታጫይ መቀየሩ ንግግር በጣም አስፈላጊ ነገር ነው። ደግሞ ትብብር፣ የኢኮኖሚ ልማት አጋሮች የመሳሰሉ አገላለጾች በአፍሪካ የበለጠ ተቀባይነትና ክብር የሚያስገኙ ናቸው።
ዋይት ሃውስ የዛሬ 8 ዓመት በ2006 ዓመተ ምህረት የተካሄደውን የአፍሪካ ጉባኤ በዚህ ዓመት መጨረሻ ለመድገም የሚደረገው ዝግጅት ይህንን አጉልቶ የሚያሳይ ይሆናል ብለዋል። በ2006ቱ ጉባኤ ያኔ ፕሬዝዳንት የነበሩት ባራክ ኦባማ አምባገነንነታቸው እየበረታ መጥቶ የነበረውን የያኔውን የዚምባብዌ መሪ ሮበርት ሙጋቤን ያልጋበዙበትን ምክንያት ገልጸዋል። ለነገሩ ሙጋቤ ወደ ዲሞክራሲ ስርዓት የሚገፋፋውን የዩናይትድ ስቴትስ ፖሊሲን በአስሮች ለሚቆጠሩ አመታት ሲገዳደሩ የኖሩ ብቸኛ የአፍሪካ መሪ አልነበሩም። የውጭ ግንኙነቶች ጉዳይ ምክር ቤት ከተባለው ተቋም አቤነዘር አባዴር እንዲህ ይላሉ።
I think the United States is in a very interesting
United States እዚህ ጋር በጣም አስገራሚ ቦታ ላይ ያለች ይመስለኛል። ሁሉንም ሰው ሌላው ቀርቶ ባጠገብህ እንዳይኖሩ የምትፈልጋቸውን ሁሉ በጠረጴዛው ዙሪያ እንዲገኙ ትፈልጋለህ ወይም ቢያንስ የምትፈልግ መስለህ ለመታየት መሞከር ይኖርብሃል። ስለዚህ ብዙ የአፍሪካ ሀገር መሪዎች የሚገኙ ይመስለኛል።
አባዴር አያይዘውም በጭብጥ ደረጃ ይህ ፖሊሲ ከቀደመው ፖሊሲዎች የሚለይበት ነገር እንብዛም ባይኖርም የኡነትና የርቅ ነገርን በውስጡ የያዘ ይመስላል ብለዋል።
What I like about it is so there's a particular language about
አንድ ከዚህ ነገር ይወደድኩት ነገር ቢኖር በተለይ ዩናይትድ ስቴትስ የምትጠቀምበት ከዚህ በፊት ምናልባት አስነዋሪ ድርጊት ፈጽመን ይሆናል ብለን እናስብ ይሆናል የሚል አገላለጽ አለ። በርግጥ ቃል በቃል እንደዚያ ያለ ቃል በመጠቀም ላይሆን ይችላል። ሁልጊዜም ለቃላችን ታማኝ አልሆንም ግን ያንን ማንጻት ይኖርብናል።
ስለዚህ ይህ ሁሉንም ነገር እንደ አዲስ እንደ መጀመር ይሆን እርግጠኛ መሆን በማይቻልበት በዚህ ጊዜ ዩናይትድ ስቴትስ ያን ማድረጓን በግልጽ ተስፋ አድርጋለች።
እያዳመጣችሁት ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ላይ በየለቱ ከሰኞ እስከ እሁድ ከምሽቱ 3 ሰዓት ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ፕሮግራም ነው። በፕሮግራማችን ላይ የሚኖራችሁን አስተያየት ለመስጠት ወይም በዝግጅቶቻችን ቢካተቱ የምትሏቸውን ሐሳቦች ለመጠቆም በምን ታገኙናላችሁ? ተከታዩ ማስታወቂያ መላሻለሁ።
የአሜሪካ ድምጽ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን አዳዲስ መረጃዎችን ለአድማጮች አደርሳል። የየለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን amharic.voanews.com በፌስቡክ @voaamharic በትዊተር #voaamharic ላይም ዝግጅቶቻችንን እናገራለን። በኢንስታግራም እና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችንን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምጽ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትስአፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምጽ ቀርጻችሁ አስቀምጡልን። horn@voanews.com ላይ ደግሞ የኢሜል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምጽ VOA
ፕሮግራማችን አሁንም እንደቀጠለ ነው። እስከ ምሽቱ 4 ሰዓት ድረስ አብረናችሁ ነን። በተከታዩ ዘገባችን ደግሞ ወደ ደቡብ የኢትዮጵያ ክፍል ነው የምናመራው። በጉራጌ ዞን የሚገኙ 6 ወረዳዎችና የሁለት ከተማ አስተዳደር ምክር ቤቶች ሰሞኑን ባካሄዷቸው አስቸኳይ ስብሰባዎች መንግስት የደቡብ ክልልን ለሁለት ለመክፈል ያቀረበውን የውሳኔ ሐሳብ እንደሚደግፉ አስታውቀዋል። የወረዳዎቹ ምክር ቤቶች ያስተላለፉት ውሳኔ የጉራጌ ዞን ምክር ቤት ባለፈው ሳምንት ባካሄደው አስቸኳይ ስብሰባ በአብላጫ ድምጽ ያሳለፈውን ውሳኔ የሚቃረን ነው። የወረዳዎቹ ምክር ቤቶች ከዞኑ ምክር ቤት ተቃራኒ የሆነ ውሳኔ ማስተላለፋቸው ከህግና ከፖለቲካ አንጻር እንዴት ይታያል በማለት ባለሙያዎችን አነጋግረናል። ባለሙያዎቹን ያነጋገራቸው ዮናታን ዘብዲዮስ ነው።
የጉራጌ ዞን የየራሳቸው ምክር ቤቶች ባሏቸው 24 ወረዳዎች ተዋቀረ ነው። ከነዚህ ወረዳዎች 6ቱ እና 2 የከተማ አስተዳደር ምክር ቤቶችም ናቸው ሰሞኑን ከዞኑ ምክር ቤት ተቃራኒ የሆነ ውሳኔ አስተላልፈውት። ውሳኔውን ያስተላልፉት የመስቃን፣ የማረቆም፣ የቀበና፣ የምስራቅ መስቃን፣ የቦኢ፣ የሶዶና፣ የደቡብ ሶዶ ወረዳዎች እንደዚሁም የኢንሳኖና የቡታጅራ ከተማ አስተዳደር ምክር ቤቶች ናቸው። የምክር ቤቶቹ ውሳኔ 6ቱ ወረዳዎችና 2ቱ ከተሞች ከሌሎች ዞኖች ማለትም ከሃዲያም ከስልጤ ከሃላባና ከካምባታ ጣምባሮ ዞኖች እንደዚሁም ከየም ልዩ ወረዳ ጋር በመሆን አንድ ክልል ለመመስረት መስማማታቸውን የሚገልጽ ነው። የጉራጌ ዞን ምክር ቤት ባለፈው ሳምንት ያስተላለፈው ውሳኔ ደግሞ ዞኑ ብቻውን ክልል እንዲመሰረት የሚጠይቅ እንደነበር ታውሳል። የወረዳዎቹ ምክር ቤቶች ይህንን የዞን ምክር ቤት ውሳኔ ባለመቀበል ያስተላለፈው የተናጠል ውሳኔዎች ከአገሪቱ ህገ መንግስትና ከፖለቲካ አንጻር እንዴት ታያሉ? ከህጋዊነት አንጻርስ እንዴት ይገለጻሉ? በማለት ባለሙያዎችን አነጋግረናል። በሐዋሳ ዩኒቨርሲቲ የሕግ መምህርና የኢትዮጵያ ሰብአዊ መብቶች ኮሚሽን ከፍተኛ ባለሙያ የሆኑት አቶ በፍቃዱ ድሪባም የኢትዮጵያን ሕገ መንግስት አንቀጽ 39ና 49 በማንሳት ብሔር ብሔረሰቦችና ሕዝቦች በፈለጉበት ሰዓት ሕገ መንግስታዊ በሆነ መንገድ ክልል ለመመስረት መፍት እንዳላቸው ተናግሯል። አሁን ላለው ችግርም መፍትሄው ሕገ መንግስታዊ መሆን ይገባል ሲሉ አቶ በፍቃዱ ተናግሯል። የኢትዮጵያ ሕገ መንግስት አንቀጽ 47 ንዑስ አንቀጽ 3 ማንኛውም ብሔር ብሔረሰብና ሕዝብ የራሱን ክልል የመመስረት መብት ስራ ላይ የሚውለው ክልል የመመስረት ጥያቄው በብሔር በብሔረሰብ ወይም በሕዝብ ምክር ቤት በሁለት ሶስተኛ ድምጽ ተቀባይነት ሲያገኝ እንደሆነ ይደነግጋል። አቶ በፍቃዱ ግን ሕገ መንግስቱ ብሔር ብሔረሰቦች ወይም ሕዝቦች ማን እንደሆኑ በግልጽ አለማስቀመጡ ክፍተት መፍጠሩን ያስረዳሉ። የወረዳ ምክር ቤቶቹ ያስተላለፉትን ውሳኔ ተከትሎ ከጉራጌ ዞን ተነጥሎ ከሌሎች ተቀራራቢ ዞኖች ጋር ክልል መመስረት ይችላል ወይ ተብሎ ተጠየቁት አቶ ፍቃዱ ተከታዩን መልሰዋል።
የጉራጌ ዞን የብሔር ብሔረሰብ ውክልናው የሁሉም ነው እንጂ የጉራጌን ድምጽ ብቻ ማስተጋባት አይደለም ማለት ነው። ስለዚህ አሁን በፌደራል ደረጃ ስንመጣ የሃውስ ኦፍ ፌዴሬሽን ወይንም ደግሞ የፌዴሬሽን ምክር ቤትና የሕዝብ ተወካዮች ምክር ቤት አለ። የብሔረሰቦችን በተለይ እነዚህ ህዳጣን የሚባሉ ወይንም ማይኖሪቲስ የሚባሉትን ብሔረሰቦች ድምጽ እንዳይዋጥ ፕሮቴክት የምታደርግበት ሃውስ ነው ማለት ነው። ይሄ የሃውስ ኦፍ ፌዴሬሽን የሚባለው በዝርዝር ደረጃ ግን እንደዚህ አይነት ስትራክቸር ስለሌለ ሌሎች ብሔር ብሔረሰቦች ለምሳሌ አሁን እንደምትሰማው እንግዲህ እነዚህ ቀቤና፣ ማረቆ፣ ወለኔ እነዚህ አይነት እንትኖች ብሔረሰቦች በየራሳቸው ወረዳ ላይ እኛ በክላስተር ነው የምንፈልገው እያሉ ነው። ስለዚህ በተለይ አሁን እንደዚህ እንደ ቀቤና እንደ ማረቆ አይነት ብሔር ብሔረሰብና ህዝቦች የራሳቸው ውክልና በህገ መንግስቱ ሪኮግኒሽን ያገኙ ስለሆነ በጉራጌ ክልል መደራጀት አንፈልግም በክላስተር ነው ካሉ መብታቸው ነው። ሶ መሰረታዊ ጽንሰ ሀሳቡ ስልጣንን የሚሰጠው ለዝሆን አስትራክቸር አለ። አሁን አንዳንድ ሰዎች ሚስኮት አንደርስታንድ የሚያደርጉት ነገር ምንድን ነው? የጉራጌ ምክር ቤት የዝሆን አስተዳደሩ የወሰነው ውሳኔ በወረዳ አይቀለበትም የሚል አርጊመንት የሚያመጡ ሰዎች አሉ። ነገር ግን ስትራክቸር ስልጣን በዝሆኑና በወረዳው መካከል የሚታይ የፓወር ግንኙነት መካሄድ ያለበት የብሔር ብሔረሰብና ህዝቡ ድምፅ ነው ማለት።
የፖለቲካ ሳይንስና የዓለም አቀፍ ግንኙነት ምሁሩ አቶ ዳያሙ ዳሌ በበኩላቸው የጉራጌን ዞን ለሁለት ከመክፈል የሚታደገው ፖለቲካዊ መፍትሄና ውሳኔ መሆን ነው የሚያምኑት።
በነይታ እንግዲህ ድርጅቱ ባስቀመጠው ማለት ነው ብልጽግና ባስቀመጠው ፕሪንሲፕል መሰረት ያው እንደ ፓርቲ ተስማምተውበት በየዞን ድሮ በዞን ነው የጠየቁትና በዞን የጠየቁትን የክልሉ ምክር ቤት በሰዓቱ ስላልመለሰ ፌዴሬሽን ምክር ቤት ጋር ሄዶ ነበር። ያንን ዊዝድሮ እናረጋለን ብለው ተስማምተው ነው የተመለሱት እንደ ብልጽግና አመራር። ስለዚህ በዛ ፕሪንሲፕል ቢሄዱ ኖሮ ያው የመግባባት ጉዳይ ነው። የህግ አተረጓጎውንም ምንም አንድ ላይ ተስማምተው ስለሚሄዱ መፍትሄ ሆነው ነበር። አሁን የጉራጌ መሀል ላይ ሪጀክት ማድረጉ ሌላ ኮምፕሊኬሽን ፈጥሯል። በነይታ እንደ አንድ ፓርቲ የወሰዱትን አቋም ቢያከብሩ ይሻለ ነበር ለራሳቸው ለህዝቡም። አሁን ግሪታ ውስጥ ነው የሚገባው። ይሄ የፓርቲ አባላቱ አንድ አይነት አቋም ወስደው ባይሆን በኋላ ወደ ህዝብ ወደ ሪፈረንደም የሚከድ ከሆነ ተቃውሞ ቢኖር ኖሮ ለህዝቡም ለነሱም አመቺ ነው ይሆን ነበረ። አሁንም ይመስለኝ የጉራጌ ጋር እንግዲህ በብሔር ደረጃ ህገ መንግስቱ ውስጥ ስም የተጠቀሰው የብሔር ስለሆነ የተነሳውን ነገር ወደ ህገ መንግስት ጉዳይ እንደገና መሄዱ ስለማይቀር እና ብሔረሰቦቹም እኛ ክላስተር ነው የምንፈልገው የሚሉ ብሔረሰቦች እስካሉ ድረስ ጉራጌ እንደ አንድ ዩኒፋይድ የሆነ ነገር ድምጹ ሊቆጠርለት አይችልም። ስለዚህ ጉራጌ እንደገና የጉራጌ ወኪሎች ተስማምተው አንድ አይነት አቋም ቢወስዱ ይሻላል የሚል ነገር ነው ያለኝ። መፍትሄ የሚሆነው እሱ ነው።
በወራቤ ዩኒቨርሲቲ የህግ መምህር አቶ ፎአድ መሐመድ በዚህ ሀሳብ አይስማሙም። መፍትሄው ህገ መንግስቱን መርህ ያደረገ ምላሽ መስጠት ነው ይላሉ።
ስለዚህ ፖለቲካዊ መፍትሄ አይደለም የሚያስፈልገው፣ ፖለቲካዊ ውሳኔም አይደለም እንደኔ የሚያስፈልገው። መንግስት እንደ መንግስትነቱ አማራጭ አስቀምጧል። ያንን ጥቅሙንና ጉዳቱን ማስረዳት፣ በሌላ በኩል ህዝብ እንደ ህዝብነቱ የህዝብ ሉዓላዊነት ተከብሮ ድምፁ ሪስፔክት የሚደረግለት የራሱን ክልል ሊመሰርት የሚል ሁሉም ብሔር ባንልም የተወሰኑ ብሔሮች ያነሱበት ሁኔታ ነው ያለው። ስለዚህ እድሉን ለህዝብ ሰጥቶ ሪፈረንደም ማዘጋጀቱ የተሻለ ይመስለኛል። በሁለቱ ኤክስትሪሞች መካከል በአንደኛው በኩል ክርስቶስ ተደራጃለ ወይስ የራስን ክልል ተመሰረታል የሚል ሪፈረንደም ተዘጋጅቶ በህዝበ ውሳኔ ህዝቡ የራሱን ቢመርጥ ዘላቂ መፍትሄ ያመጣል ብዬ አስባለሁ።
ቪኦኤ ያነጋገራቸው የወረዳ ምክር ቤት አባላት ወረዳዎቹ መንግስት ያቀረበውን ምክር ሀሳብ ተቀብለው ከስልጤ፣ ከሀዲያም፣ ከሀላባና ከከምባታ ጠምባሮ ዞኖች እንደዚሁም ከየሚሊ ወረዳ ጋር ለመደራጀት መወሰናቸውን፣ በአንጻሩ ደግሞ የጉራጌ ዞን ምክር ቤት አባላት ጉራጌ ዞን ብቻውን በክልልነት እንዲደራጅ ፍላጎት ማሳየታቸውን መዘገባችን ይታወሳል። ሁለቱ አቋሞች የተራራቁ በመሆናቸው ለህዝብ እድል ሰጥቶ ውሳኔ ህዝብ ማካሄድ እንደሚያስፈልግ የወራቤ ዩኒቨርሲቲው አቶ ፎአሪ ናግራሉ። የዋሳ ዩኒቨርሲቲው አቶ በፍቃዱ በኩላቸው ሁኔታው የፌዴሬሽን ምክር ቤት ውሳኔ መጠበቅን የግድልል እንደምችል አስረዳሉ።
አይ ዝሆኑ እንደዚህ ነው የሚወስነው፣ ወረዳዎቹ ደግሞ እንዲህ ነው የሚወስነው ካሉ የመጨረሻው ውሳኔ የፌዴሬሽን ምክር ቤት ቢሆንም፣ ነገር ግን ወይንም ህገ መንግስቱን እንደሚረዳተው ልል የምችለው እያንዳንዱ ብሔር ብሔረሰቦችና ህዝቦች የራሳቸውን ድምፅ በየወረዳቸው የሚሆን በእያንዳንዱ ምክር ቤት ማሰማት ይችላሉ።
ዛሬ ያነጋገርኳቸው ባለሙያዎች በጉራጌ ዞን ወቅታዊ ሁኔታ ላይ የበኩላቸውን አስተያየት ሰንዝሯል። ተጨማሪ አስተያየትና የተለየ እይታ ያላቸው ባለሙያዎችን አካተን በሌላ ዘገባ እንመለስበታለን። ለአሜሪካ ድምፅ ራዲዮም ዮናታን ዘብዲዮስ ሐዋሳም።
አድማጮች ለምሽቱ ያዝናቸው ዝግጅቶች ምን ይመስላሉ? ለዛሬ በዚሁ እናጠናቀቃለን። በዝግጅቱን በመምራት አብሬያችሁ አመሻችሁ ስመኝሽ ቆየ ነበርኩ። ሰላም ደህና አደሩ። Thank you.